ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ መስከረም 27 2016 ዓመተ ምህረት ዝግጅታችን ጀመረ።
በሰሜን ኢትዮጵያ የቀጠለው ግጭት የምግብ ዋስትና ጦቱን እያባባሰው ነው።
አምራች የሰው ኃይል ነው በየትኛውም መንገድ የሚጎዳው። ለአንድ ሀገር ደግሞ አምራች የሰው ኃይል እዚያውም ወጣቱ አፍላው ጉልበት፣ ይሄ ማለት ለአንድ ሀገር ነዳጅ ነው።
የሰማችሁት በኢትዮጵያ ኢኮኖሚክስ ማህበር ከፍተኛ የምጣኔ ሀብት ባለሙያ የሆኑትን ዶክተር አቡሌ መሀሪ ነው። በዚህ ዙሪያ ዘገባ ይኖረናል።
በፐብሊክ ሴክተርም በግል ዘርፉም ከውጭ የሚመጣ ቀጥተኛ ኢንቨስትመንትም እነዚህ በሙሉ ተደማምረው ከፍተኛ የሆነ የመሰረተ ልማት ግንባታ፣ የግል ኢንቨስትመንቶች፣ ፋብሪካዎች፣ እርሻዎች ወይም ደግሞ የአገልግሎት ዘርፍ ላይ ያሉ ኢንቨስትመንቶች፣ ለዛ የሚያስፈልጉ የፋይናንስ አቅርቦት፣ ስራ ለመጀመር የሚያስፈልጉ የኢዝ ኦፍ ዱዊንግ ቢዝነስ የሚባል መሰረተ ልማት፣ በተለይ ደግሞ ጸጥታ፣ እንደዚህ አይነት ቅድመ ሁኔታዎች ከጊዜ ወደ ጊዜ ከባድ ወይም አስቸጋሪ የሆኑን የመጡት ኢትዮጵያ ውስጥ። ስለዚህ ይሄ ማጠቃለያም ይሆናል። የፐብሊክም ፕራይቬት ሴክተር ኢንቨስትመንትም የውጭም የሀገር ውስጥም ቀጥተኛና ቀጥተኛ ያልሆኑ ኢንቨስትመንቶች እየቀነሱ ሲመጡ፣ እነዚያ ኢንቨስትመንቶች ደግሞ አዳዲስ የሚፈጥሩት የስራ እድል በዛው መጠን እየቀነሰ ይመጣል።
አሁን ደግሞ የሰማችኋቸው አቶ ሚካኤል አዲስ ይባላሉ። እሳቸውም የምጣኔ ሀብት ባለሙያ ናቸው። በስራ እድል እጦት የሚሰቃዩ የዩኒቨርሲቲ ምሩቃን የሚመለከት ሰፋ ያለ ዘገባ አዘጋጅተናል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ መስከረም 27 2016 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ዛሬ ባልደረባዬ ደረጀ ደስታ አብሮኝ የለም። በምትኩ ግን አዲሱ የአሜሪካ ድምጽ ባልደረባ አስማማው አየነው አብሮኝ ያመሻል።
ልክ ነው። ዛሬ ደረጀን ተክቼ በመስተንግዶ አብሬያችሁ ላመሽ ተሰይም ያለው እንደተለመደው በምሽቱ መሰናዳችን ማህበራዊና ኢኮኖሚያዊ ጉዳዮች እንዳስሳለን። ዘና የሚያደርጓችሁን ሙዚቃዎችም አሰናድተናል።
ከዛ በፊት ግን የሰዓቱን ዋና ዋና የዓለም ዜና እናስቀድም።
እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የእስራኤል ጦር በሀገሪቱ ግዛት ውስጥ የቀሩትን የሐማስ ተዋጊዎች ጠራርጎ ለማስወጣት እየሰራ እንደሆነ አስታወቀ። ጦሩ ይህንን ያስታውቀው ታጣቂ ቡድኑ በእስራኤል ላይ ድንገተኛ ጥቃት በከፈተበት ማግስት ነው። ጋዛ ሰርጥ ላይ መቀመጫውን ያደረገው ታጣቂ ቡድን ድንገተኛ ጥቃቱን ተከትሎ በመቶዎች የሚቆጠሩ አሸባሪዎች መገደላቸውንና መማረካቸውን አንድ የእስራኤል ወታደራዊ ባለሥልጣን እሁድ ዕለት ተናግረዋል። የእስራኤል መከላከያ ኃይል ሐማስ ቅዳሜ ጥቃቱን በከፈተበት ጋዛ ሰርጥ አቅራቢያ በሚገኙ በርካታ ቦታዎች ላይ ውጊያ መካሄዱን አስታውቋል። ቦታዎቹ የሴደሮትን ከተማ ያካትታሉ። የእስራኤል መከላከያ ሰራዊት ቃል አቀባይ ሌተናል ኮሎኔል ጆናታን ኮንድሪግስ ለሲኤንኤን እንደተናገሩት ቅዳሜ ዕለት ወደ እስራኤል የገቡት የሐማስ ተዋጊዎች ቁጥራቸው እስከ 1000 ሊደርስ ይችላል። ይህ በእንዲህ እንዳለ እስራኤል ስለታፈኑት ዜጎቿ ደህንነትና ያሉበትን ስፍራ መረጃ ለማግኘት ከግብጽ እርዳታ እንደጠየቀች ዘ ዋል ስትሪት ጆርናል የተባለው የዜና አውታር ዘግቧል። ሐማስም ሆነ የእስራኤል ጦር ሐማስ የእስራኤል ወታደሮችና ሲቪሎችን ቅዳሜ ዕለት መውሰዱን ቢናገሩም የተወሰዱ ሰዎች ትክክለኛ ቁጥር ግን እስካሁን በውል አይታወቅም። እስራኤል እሁድ ዕለት በጋዛ ሰርጥ ተጨማሪ አጸፋዊ የአየር ጥቃትን ጀምራለች። የሐማስ የስለላ ድርጅት ዋና መስሪያ ቤት፣ የጦር መሳሪያ ማምረቻ ፋብሪካና ሁለት ባንኮች በአጸፋው ጥቃት ኢላማ ከተደረጉት መካከል እንደሆኑ የእስራኤል የመከላከያ ኃይል ይፋ አድርገዋል። ሐማስም በበኩሉ ቴላቪቭን ጨምሮ ወደ ተለያዩ ከተሞች ሮኬቶችን በመተኮስ ሌሊቱን ጥቃቱን ቀጥሏል። የእስራኤልን ግዛት በምድር በባህርና አየር በኩል ጥሰው የገቡት ታጣቂዎች በትንሹ 250 እስራኤላውያንን ሲገድሉ ከ1000 በላይ ደግሞ እንዳቆሰሉ ተነግረዋል። የፍልስጤም ጤና ሚኒስቴር በበኩሉ 20 ሕፃናትን ጨምሮ በጋዛ 256 ሰዎች መገደላቸውን፣ 121 ሕፃናትን ጨምሮ 1788 ሰዎች መጎዳታቸውን አስታውቀዋል። ፕሬዚደንት ጆ ባይደን በመቶዎች የሚቆጠሩ እስራኤላውያንን የገደለውን ሐማስ መሩ ያልተጠበቀ ጥቃት አውግዘዋል። ክስተቱ ተቀባይነት የሌለውና ልብ የሚሰብር መሆኑን የተናገሩት ባይደን ዋሽንግተን ለእስራኤል ጠንካራ ድጋፍ እንደምታደርግ በድጋሚ አረጋግጠዋል። ባይደን ይህንን መልእክት ለማስተላለፍ በዓለም ዙሪያ እንዳሉትና ብዙዎቹ እስራኤላውያንና አይሁዶች ሁሉ ለአንድ ሳምንት የሚረዝመው የሱከስ ሃይማኖታዊ በዓል አከባበር በማገባደድ ላይ ለነበሩት የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጋር መነጋገራቸውን አስታውቀዋል። ከዮርዳኖስ ንጉሥና ከአሜሪካ ከፍተኛ የደህንነት ባለሥልጣናት ጋር መነጋገራቸውም ተሰምተዋል። አንድ ስማቸው ያልተገለጸ የባይደን አስተዳደር ከፍተኛ ባለሥልጣን ዋይት ሀውስ ቀኑን ሙሉ የፍልስጤን ባለሥልጣናትን ቱርክ፣ ግብፅ፣ ሳውዲ አረቢያ፣ ጀርመን፣ እንግሊዝና ጣሊያንን ጨምሮ ከከፍተኛ ባለሥልጣናትና መሪዎች ጋር ሲነጋገር መዋሉን በስልክ ለዘጋቢዎች አስታውቀዋል። በሰሜን ምስራቅ ህንድ በደረሰ የጎርፍ አደጋ ቢያንስ 77 ሰዎች መሞታቸውን ባለሥልጣናት ገለጹ። የውሃው መጠን አሁን ላይ እየቀነሰ ቢሆንም ጎርፉ መንገዶችና ድልድዮችን በመውደሙ በሺዎች የሚቆጠሩ ሰዎች ከአገልግሎቶች እንደተቆራረጡ ተነግረዋል። ከፍተኛ ከፍታ ያለው የበረዶ ሐይቅ ድንገት መፈንዳቱን ተከትሎ ነበረ ኃይለኛ ጎርፍ ሲኬም ግዛትን ረቡዕ ዕለት ያጥለቀለቃት። ተመራማሪዎች በአየር ንብረት ለውጥ የተነሳ የዓለም ሙቀት እየጨመረና የበረዶ ግግር እየቀለጠ ባለበት በአሁኑ ወቅት ተመሳሳይ አደጋዎች በሂማሊያ አካባቢ እየጨመሩ እንደሚሄዱ አስጠንቅቀዋል። እስካሁን ድረስ 29 አስክሬኖች ከሲኪም ግዛት የተለያዩ ስፍራዎች እንደተሰበሰቡ የግዛቲቱ የእርዳታ ኮሚሽነር አኒላርጅ ራይ ለኤፍፒ በስልክ ተናግረዋል። በአጎራባች ምዕራብ ቤንጋል ግዛት የጀላምፑር ወረዳ ፖሊስ ለአጃንስ ፍራንስ ፕሬስ እንደገለጸው ሌሎች 48 አስክሬኖች ተገኝተዋል። ወደ 100 ያክሉ ደግሞ የገቡበት አልታወቀም። በጎርፍ ከተመታ ከአራት ቀናት በኋላ በቴስታ ወንዝ ላይ ያለው የውሃ መጠን ወደ መደበኛው ተመልሰዋል ሲል የሲኪም ግዛት የአደጋ መቆጣጠሪያ ክፍል ባለሥልጣን ለኤፍፒ ተናግረዋል። በጎርፍ አደጋ መፈናፈኛ አጥተው የነበሩን ከ250 በላይ ሰዎች መታደግ መቻሉን ጽሕፈት ቤቱ አስታውቋል። አድማጮቻችን ለምሽቱ የነበሩን አጫጭር ዜናዎች እነዚህ ነበሩ። ከቀሪ የእሁድ ምሽት ዝግጅቶች ጋር አብራችሁ ቆዩ።
በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ መስከረም 27 2016 ዓ.ም የመስተዋት ዝግጅታችን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ቀደም ብዬ አዲሱ የአሜሪካ ድምጽ ባልደረባ ብዬን ያስተዋወቅኩ፣ ግን እኮ በባልደረባነት አብረን ከረን አይደል?
እርግጥ ነው የመስተዋት ዝግጅታችን ታዳሚዎች ጋር የተዋወቅኩት ዛሬ ቢሆንም የአሜሪካ ድምጽን ከተቀላቀልኩ 7 ወራት አልፎኛል።
7 ወራት ዋሽንግተን ዲሲ ከመጣህም ያንን ያክል ጊዜ ያስቆጠርክ ማለት ነው። ታዲያ ከአሁኑ ምን ናፈቀ?
ሊሊ፣ ወደ 8 ወር አካባቢ ይሆናል እንግዲህ ዋሽንግተን ዲሲ ከመጣሁ። ከዛ ከመጣሁ በኋላ በአገር ቤት ብዙ በዓላት ተከብሯል። ከአገር ውጭ አከበርኩ። በተለይ በቅርቡ የተከበሩት አዲስ ዓመት፣ ከተራን የመሳሰሉ የአደባባይ የሚከበሩ በዓላት ሲመጡ ያው አገር ቤት መናፈቁ አይቀርም። ምክንያቱም ቤተሰብ ሲገናኝ ማህበረሰባዊ ቅርርቡና አብሮነቱ ሁሌም ትዝ ማለቱ አይቀርም። ግን ያው እዚህ የኛ የስራ ቦታ የሚገኝበት ዲሲና አካባቢውም በርካታ ኢትዮጵያውያን ስለሚኖሩ የበዓሉ ድባብ ተቀራራቢ ነው።
ልክ ነህ። እኔም የምጋራህ ስሜት ነው። እንደውም አብሮነቱ ስትል ምን ትዝ አለኝ? ባለፈው አመት በድንገት ህይወቱ ያለፈው ተወዳጁ ድምፃዊ ማዲንጎ አፈወርቅ አንደኛ ሙት አመት በልዩ ልዩ ዝግጅቶች ሲታሰብ ነበርና እንደነዚህ አይነት ያሉ የሀዘን ጊዜያት የበዓላት እንዳልካቸው እና ሌሎች የደስታ ወቅቶች ናቸው ከሀገር መራቅህን ሆድህን ባርባር የሚያሰኙት።
ልክ ብለሻል ሊሊ። ግን ማዲንጎ ካነሳን ላይቀር እኛም አንደኛ የሙት አመቱን በማሰብ ዝግጅታችንን ከሱ ስራዎች በአንዱ ለምን አንጀምርም?
በጣም ደስ ይለኛል። እንደውም አቅሜን የሚለውን ዘፈኑ እጅግ ከመወዳቸው ዘፈኖቹ መካከል አንዱ ነው።
እኔም በጣም የምወደው ዘፈን ነው። የሙዚቃው ስወድላት ከሚለው 3ኛ አልበሙ መካከል ነው። እንግዲህ በሞት መለየት መቼም ከልብ የሚወጣ ነገር ስላልሆነ አሁንም ለወዳጅ ዘመዶቹ እንዲሁም ለአድናቂዎቹ መጽናናትን እየተመኘን ማዲንጎ ይቀጥላል።
በህይወት ያለ ከተጫወታቸው ተወዳጅ ዜማዎች ውስጥ አቀሜን አውቀው ይመስል ያለ በተጫወተው ሙዚቃ ዝግጅታችንን ጀምረናል። አሁን ወደ መጀመሪያው ቅንብራችን እንለፍ።
ግጭት ያጠላበት ግብርና የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ የቀጠለው ግጭት ያስከተለው የህዝብ መፈናቀል፣ የእንስሳት መጥፋትና የሰብል ውድመት የምግብ ዋስትና ጦቱን ሊያባብሰው እንደሚችል በቅርቡ ይፋ ባደረገው ሪፖርቱ አመላክቷል።
በተለይ በዋናነት እህል አምራች በሆነው የአማራ ክልል የሚካሄደው ግጭት ከዘር እጥረትና ከግብአት ዋጋዎች መናር ጋር ተደምሮ በአጠቃላይ የሀገሪቱ የምግብ ዋስትና ላይ ከፍተኛ ተጽዕኖ እንደሚያሳርፍም ባለሙያዎች ገልጸዋል።
በክልሉ የሚኖሩ ገበሬዎችም በፌዴራሎችና በክልል ሚሊሻዎች ከሚካሄደው ግጭት የግብርና ስራዎቻቸው ከመስተጓጎል ባሻገር የንግድ እንቅስቃሴዎችን በመግታቱ ችግር ውስጥ መውደቃቸውን አመልክተዋል። እንግዲህ አንቺ በክልሉ የሚገኙ አርሶ አደሮችና የግብርና መጣንያው ቲም የተነተኑ ባለሙያዎችን አነጋግረሽ ያሰናደሽው ዘገባ ቀጥሎ ይቀርባል።
አቶ ጌታቸው ጫኔ በባህር ዳር ዙሪያ ወረዳ ይነሳ 3 ቀበሌ የሚኖሩ አርሶ አደር ናቸው። በየአመቱ በማሳቸው ላይ በሚሰበስቡት የማሽላና ዳጉሳ ምርትም 9 ልጆቻቸውን ያሳድጉ ነበር። ዘንድሮ ግን አርሶ አደሩን በገጠመው የማዳበሪያ ጦትና በሀገሪቱ የመከላከያ ኃይልና በፋኖ ታጣቂዎች መካከል የተስፋፋው ትጥቃዊ ግጭት ምክንያት ምርታቸው ከግማሽ በላይ መቀነሱን ይገልጻሉ።
አሁን ግብርና ያው ዘንድሮ እንደሚታወቀው ያው ከፍተኛ የማዳበሪያ ጦት አለ። ታዲያ ያው ሲቀጥል ያው እንደሚታወቀው ደግሞ ማዳበሪያ መንግስት ያቀረበ ቢሆንም በወረዳ አመራርና በዞን አመራር በቀበሌ አመራር ምክንያት ያው ለግል ነጋዴ በመሸጡና አርሶ አደሩ እስከ 12,000 ብር እየገዛ ማሽላ ቢዘራም ያው ሀብት ንብረቱን እየጨረሰ በመሆኑ በዚያ ቦታ አሁን ማሽላ አዝመራና የተለያዩ አዝመራዎች 40% የቀነሱ መሆኑ ይታወቃል።
የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ኦቻ በሐምሌ ወር ባወጣው ሪፖርት አማራ ክልልን ጨምሮ በኢትዮጵያ የመኸር ወቅት አምራች በሆኑ አካባቢዎች በዘንድሮ ወርሃ ክረምት ማሳዎች ታርሰው ለዝሪት ዝግጁ ቢሆኑም አብዛኞቹ በዘር እንዳልተሸፈኑ አስታውቆ ነበር። ተቋሙ ለዘር ወቅት ማለፍ ምክንያት አድርጎ ከገለጻቸው ዝርዝሮች መካከልም የግብአት እጥረትና በሀገሪቱ የተስፋፉ ግጭቶች ተጠቅሰዋል። በግንቦት ወርም በአማራ ክልል ምዕራብ ጎጃም ዞን ባህር ዳር ዙሪያ ወረዳ የሚኖሩ አርሶ አደሮች የገጠማቸውን የማዳበሪያ እጥረት ተቃውሞ ተደጋጋሚ ሰልፎች አካሂደው ነበር። የአማራ ክልል ግብርና ቢሮ በወቅቱ በሰጠው ምላሽም በፌዴራል ደረጃ ለክልሉ የተደረገው ግዢ በተለያዩ ምክንያቶች ወደ ክልሉ ሳይደርስ መዘግየቱን ገልጿል። አቶ ጌታቸው እንደሚሉት ግን የአፈር ማዳበሪያው በአካባቢያቸው ሲደርስ ለነጋዴዎች በመሸጡ አርሶ አደሩ ቀድሞ በ2000 ብር ይገዛ የነበረውን ማዳበሪያ እስከ 12000 ብር ድረስ እንዲገዛ ተገዷል። በነሐሴ ወር በክልሉ በተቀሰቀሰው ግጭት ምክንያት ደግሞ የባንክ አገልግሎት በመቆሙ አርሶ አደሩ ብሩን በወቅቱ ማውጣትና ማዳበሪያውን መግዛት አልቻለም። ይህም በምርት ላይ ከፍተኛ ተጽዕኖ አሳድሯል።
ግባቱን ያኔ አድባይ ሆን በነጋዴ ሰው ደግሞ ዛኔ መንግስት አስቆማለሁ ብሎ ማዳበሪያ እንዳይሸጥ እንዳይለወጥ በሚል አስቆመው። ወዚያ ሲቀጥልም ደግሞ የአማራ ግርግር ተዘፍቶ የጦርነቱ ምክንያት አርሶ አደሩ ብሩ በባንክ ላይ እንዳለ ባንክ ላይ ብር ሳያወጣ ተያያዘ። በግል እንኳን ለመግዛት ከተዘጉ በኋላ ብረት ይገኝ ከዚያ መጨረሻ ደግሞ ተላለፈበት በኋላ ነጋዴው ብር ሊልቀቅለት ማለፈ በኋላ ሊደረግለት ማለት ነው ሊቀበለው አልቻለ። ስለዚህ አሁን አዝመራው ከዚህ የተነሳ ነው ጥቅም አልባ ሆኖ የቀረው።
በኢትዮጵያ አምራች ከሆኑ አካባቢዎች አንዱ በሆነው የአማራ ክልል የደረሰው ተደራራቢ ችግር በአርሶ አደሮቹና በክልሉ ላይ ብቻ ሳይሆን በሀገሪቱ አጠቃላይ ምርት ላይ ከፍተኛ ተጽዕኖ እያደረሰ መሆኑን የግብርና ኢኮኖሚ ተንታኞች ይገልጻሉ። በኢትዮጵያ የኢኮኖሚ ባለሙያዎች ማህበር ከፍተኛ ተመራማሪ የሆኑት ዶክተር አቡሌ መሃሪ እንደሚያስረዱት እንደ ኢትዮጵያ ያሉ ዋነኛ ምርታቸው በግብርና ላይ የተመሰረቱ ሀገሮች ለምርት ወሳኝ የሆኑት መሬት፣ የሰው ኃይል፣ ዘርና ሌሎች ግብዓቶች በተለያዩ ምክንያቶች አደጋ ላይ ሲወድቁ የሀገር ኢኮኖሚም ለተጽዕኖ ይጋለጣል።
ሰላምና መረጋጋት ከሌለ እነዚህን ቅድም ያልናቸው ግብዓቶች በአንድ አምጥተን ምርት ለማምረት አይቻልም። ያን ምርት ካላመረትን ደግሞ በቀጥታ ወደ ኢኮኖሚ የሚገባውን የሀገሪቱ ጠቅላላ ምርት ወይም ጂዲፒ የምንለው በቀጥታ ይጎዳል ማለት ነው። ምክንያቱም የአንድ ሀገር አጠቃላይ ምርት የሚለካው በዛ አመት ውስጥ የተመረቱ የአገልግሎቶች እና በዋናነት ደግሞ እንግዲህ እኛ እንደምናውቀው ከ30% የሆነውን የሀገራችንን ጠቅላላ ምርት ኮንትሪቢዩት የሚያደርገው ግብርና ነው። ከግብርናው ደግሞ እንግዲህ አዝርዕት ምርት የምንለው ወይም በአብዛኛው በኦሮሚያና በአማራ ክልል የሚመረተው የአዝርዕት ምርት ከፍተኛውን ድርሻ ይወስዳል። ስለዚህ በዛ በምርታማ በሆነው አካባቢ ሰላምና አለመረጋጋት መኖሩ በቀጥታ ሊያስቸግር የሚችለው ምንድን ነው? አንደኛ ቅድም እንዳልኩሽ የሰው ኃይል አንድ አምራች ኃይል ነው። አምራች ኃይሉ ተረጋግቶ መስራት አይችልም።
ጤፍ፣ ማሽላ፣ ዳጉሳ፣ በርበሬና ባቄላ የሚያመርቱት የባህር ዳር ዙሪያ አርሶ አደሮች በአማራ ክልል እየተካሄደ ያለው ግጭት ከመቀስቀሱ በፊት እስከ 200 ኩንታል ድረስ ያመርቱ እንደነበር የሚያስታውሱት አቶ ጌታቸው በዘንድሮ ምርት ግን አንድ አርሶ አደር ከ25 ኩንታል በላይ ማግኘቱን ይጠራጠራሉ።
አይ አንድ ገበሬ አሁን እስከ 100 የሚያገኘዋል፣ 200 የሚያገኘዋል ወደ ላኛ ገበሬ ያሆኑ ማሽላ ያገኘዋል ወደ ላ ገበሬ ዚ ባህር ዳር ዙሪያ ዋዳው ነው አሁ አይገኝም። ራሱ 20 ሜዞ በላይ እና 25 ሜዞ በላይ አያገኝም አሁን።
ወራሚ ተብሎ በሚጠራው ቀበሌ ነዋሪ የሆኑት አቶ እውነቱ ሙጭም በአማራ ክልል አሁን እየተካሄደ ያለው ግጭት በሌሎች የገጠር አካባቢዎች ላይ እያደረሰ ያለውን ያክል ተጽዕኖ እሳቸው በሚኖሩበት አካባቢ አያድርስ እንጂ የምርት መቀነስ ግን ማስከተሉን ይገልጻሉ።
አርሰን ጨርሰን ነበረ እና እኔስ ይኸውም አንድ ቀኑን በመጨረሻ ላይ እዚያው ላይ ጦርነት ተከፍቶ ነው እዚያ ላይ በቃ ቅላተ ብዬ እስከ ባለቤት እስከ ልጆች ስጎለጉለ መጨረሻ ላይ አይ እንደዛ ሩጫ ግን አመለጥኩኝ። ከዛ ሩጫ ቢያገባው እንደገና ያ እርሻ ሳይዘራ ግን ሳምንት ቆየ። ያው ዘራውትኝ እና ግን እህሉ ይለያል። ያኛው የቆየውና ያኛው መጀመሪያ ዘራት ይለያል። እህሉ ቁመቱ ላይም ላይም አያያዙም ይለያል።
በፌዴራል መንግስትና በአማራ ክልል በሚንቀሳቀሱት ሚሊሻዎች መካከል አሁን እየተካሄደ ያለው ግጭት ከመጀመሩ በፊት ለሁለት ዓመት በሰሜን ኢትዮጵያ የተካሄደው ግጭትም በክልሉ ግብርና ላይ ከፍተኛ ጉዳት አድርሶ ነበር። በጦርነቱ ወቅት የግብርና ቢሮዎችን ጨምሮ የምርምር ተቋማት፣ የእህል መጋዘኖችና የአርሶ አደሩ እርሻዎች መዘረፋቸውንና መውደማቸውን ክልሉ አስታውቆ የነበረ ሲሆን አምራቹ ህዝብ በጦርነቱ ለህልፈትና ለጉስቁልና መዳረጉንም አመልክቷል። በተለይ አብዛኛው ወጣት በሆነው አምራች ኃይል ላይ የደረሰው ይህ ጉዳት በምርትና ምርታማነት ላይ ቀጥተኛ ጉዳት እንደሚያስከትል ዶክተር አቡሌ ያስረዳሉ።
አምራች የሰው ኃይል ነው በየትኛው መንገድ የሚጎዳው። ለአንድ ሀገር ደግሞ አምራች የሰው ኃይል እዚያውም ወጣቱ አፍላው ጉልበት፣ ይሄ ማለት ለአንድ ሀገር ነዳጅ ነው። ይህንን ያለንን ነዳጅ መጠቀም ብርሃን እንዲሰጠን ማድረግ እንችላለን፣ ወይም ደግሞ እሳት ለኩሰንበት ልናጠፋው እንችላለን። ስለዚህ አሁን እየሆነ ያለው አምራችን ኃይል እያጣነው ነው። ይህንን አምራች ኃይል በማጣታችን በሀገሪቱ ላይ በረጅም ርቀት የምርትና ምርታማነትን በቀጥታ ሊጎዳው ይችላል። ምክንያቱም ቅድም መጀመሪያ እንደገለጽኩልሽ ለአንድ ሀገር ምርትና ምርታማነት ለማደራጀት እና ለማሳደግ ዋናው መሰረታዊ ነገር አንዱ ሰው ነው። ከሰው ደግሞ አምራች የሰው ኃይል ነው። ስለዚህ በጦርነቱ የሚጎዳው አምራች የሰው ኃይል ማምረት የሚገባው የሰው ኃይል ስለሆነ ለሀገሪቱ ከፍተኛ ኪሳራ ነው። ያ ደግሞ ምርትና ምርታማነትን በቀጥታ ይጎዳል።
በአማራ ክልል የተስፋፋው ውጊያ የግብርና ስራዎችን ከማስተጓጎል ባሻገር የንግድ እንቅስቃሴዎች ላይም ጥላውን አጥልቷል። በክልሉ የታወጀው የአስቸኳይ ጊዜ አዋጅ በጣለው የሰዓት እላፊ፣ በጸጥታ ችግርና ሌሎች እንቅስቃሴ ገደቦች ምክንያት ምርቶችና ሸቀጣ ሸቀጦች እንደ ልብ መዘዋወር ባለመቻላቸው ከፍተኛ የኑሮ ውድነት ተፈጥሯል። በአሁኑ ሰዓት ችግራችንን ለማለፍ ለክፉ ቀን ያስቀመጥነውን እህል ለገበያ ለማቅረብ ተገደናል የሚሉት አቶ ጌታቸው ገበያ ደርሶ ለመመለስ በራሱ ግን ድፍረት ይጠይቃል ይላሉ።
እንግዲህ በጣም ከባድ ነው። አሁን ጸጥታውን በተመለከተ እኔ ያለሁበት ቦታ ላይም ከፍተኛ ችግር ላይ ያለ አርሶ አደሩ እንደፈለገው ሁሉ እህል መሸጥ ማቅናት አይችልም። ያው በየጊዜው ፍሻ አለ። እኛ አሁን እየተሸጋገርን የደፈረ ጎበዝ ነው። ሁሉም ሊወደድ የቻለ ህዝቡም ወጦ መሸመቻና አርሶ አደሩ ወስዶ ሁሉን ማቅናት ስለማይችል ስለሚፈራ ነው ተሾልከን እየሄድን በድፍረት እንዲሁም እንዲህ እያደረግን በከፍተኛ ዋጋ ሽጠን ምንመጣል።
ይህ ብቻ አይደለም። ግጭቱ ራሱ በቀጥታ በታረሰው ማሳ ላይ ጉዳት እያደረሰ መሆኑንና አርሶ አደሮችም በተባራሪ ጥይት እየሞቱ መሆናቸውን የሚገልጹት አቶ ጌታቸው አርሶ አደሩ ሰላም እንዲወርድ አጥብቆ እንደሚመኝ ይገልጻሉ።
ከመነሳቱ ባሻገር አሁን ወደ አርሶ አደሩ ማሽላ ውስጥ የሆነ ጥቅም ጥሬውን የሚጌጥበት ሁኔታ ነው ያለ። እኛ አሁን እህል ከማጣታችን አሻገር እኛ ወደፊት ሲሆን ለህይወታችን ስጋት ላይ አድሮብናል። እንዲያው እርቀ ሰላም ቢፈጠርና የዓለም መንግስትም እጁን አስገብቶበት ወደ እርቀ ሰላም ቢመጣ የሚል ነገር ነው ያለኝ እንደኔ።
ይህ የእንቅስቃሴ ገደብ በሩሲያና ዩክሬን ጦርነት ምክንያት ከተፈጠረው የእህል እጥረት ጋር ተያይዞ በዋጋ ንረት ላይም ከፍተኛ ተጽዕኖ ማድረሱን እንደቀጠለ ነው። ለምሳሌ ከአንድ ወር በፊት አዲስ አበባ ውስጥ በ8,000 ብር ይሸጥ የነበረው አንድ ኩንታል ጤፍ አሁን 15,000 ብር ገብቷል። በአሁኑ ሰዓት ያልጨመረ ነገር የለም የሚሉት የስድስት ልጆች አባት የሆኑት አቶ እውነቱም ቤተሰባቸውን በቅጡ ለማስተዳደር እየከበዳቸው መሄዱን ያስረዳሉ።
እህሉም ውድ ነው። በአሁኑ ሰዓት ምን ያልጨመረ ነገር የለም። ብር አልሰራም፣ እናትዬ ብር አይሰራ ሆነ።
በጉዳዩ ላይ ከአማራ ክልል ግብርና ቢሮና ከክልሉ አስተዳደር ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ሆኖም ዶክተር አቡሌ በአምራቹ አካባቢ ያለው የሰላም እጦት ከእንቅስቃሴ ችግር ጋር ተዳምሮ በዋጋ ንረት ላይ ትልቅ አስተዋጽኦ ማድረጉን ያብራራሉ። ሆኖም በአጭር ጊዜ ሰላም ማምጣት ከተቻለ በቀጣዮቹ የዝናብ ወቅቶች ምርት ማስገባት ይቻላል ይላሉ።
እንግዲህ አሁን ላይ ያለው ኮንፍሊክት እንደ ፉል ፍሌጅ ዋር እንደምንለው ጦርነት በየቦታው ፈንጂ እየተቀበረ መሬቱን ለማጽዳት ጊዜ የሚያስወስድ አይደለም። ችግሩን መፍታት በአጭር ጊዜ መፍታት ከተቻለ በሚቀጥሉት ዓመታት ምናልባት በወራት በኋላ በሚኖር የዝናብም ይሁን ምናልባት አግሬሲቭሊ ከተሰራም በመስኖም በመጠቀም ቢሆን አሁን ባዶ የሆኑትን የሆነው መሬት ወደ ምርት የማስገባት እድሉ ሰፊ ነው።
የአማራ ክልል ግብርና ቢሮ በ2015 ዓ.ም የምርት ዘመን ከክልሉ የበልግ አብቃይ አካባቢዎች ከ4 ሚሊዮን ኩንታል በላይ ምርት ለመሰብሰብ ማቀዱን ሰኔ ወር ላይ አስታውቆ ነበር። የተባበሩት መንግስታት ድርጅት ባወጣው ሪፖርት ግን በክልሉ በዘር የተሸፈነው መሬት 50% ብቻ መሆኑን አመልክቷል። በክልሉ አብዛኛው ቆላማ አካባቢዎች በተከሰተው ድርቅ ምክንያትም 2 ሚሊዮን የሚሆነው የክልሉ ህዝብ እርዳታ ፈላጊ ሆኗል። ይህ ሁኔታ በኢትዮጵያ ጠቅላላ ምርት ወይም ጂዲፒ ላይ ለረጅም ጊዜ ጥላውን እንደሚያጠላ የዘርፉ ባለሙያዎች አሳስበዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስተዋት መሰናዳችንን እየተከታተላችሁ ያላችሁት። በአሜሪካ ድምፅ ራዲዮ የሚተላለፉ ዝግጅቶቻችን ከሬዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አማሃሪክ የፌስቡክ ሃሽታግ ቪኦኤ አማሃሪክ የትዊተር ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። አሁን ለምሽቱ ወዲያስ ነው ሁለተኛው መሰናዷችን ነው የምናልፈው። የዩኒቨርሲቲ ምሩቃን በስራ አድል እጦት እየተንገላቱ ነው። በኢትዮጵያ የዩኒቨርሲቲ ትምህርታቸውን በከፍተኛ ውጤት አጠናቀው የተመረቁ ወጣቶች በየሙያ መስካቸው ስራ ማግኘት እንዳልቻሉ ለአሜሪካ ድምጽ ተናግረዋል። አስማማው እንግዲህ እነዚህን ተመራቂዎች ያነጋገርካቸው አንተነህና በዋናነት እንደ ችግር የሚያነሱት ምንድን ነው?
ተማሪዎቹ በከፍተኛ ውጤት በነመረቅም በአገሪቱ ለኛ የሚሆኑ በተማርንባቸው ትምህርት ዘርፎች ያሉ የስራ እድሎች የሉም ነው የሚሉት ተማሪዎቹ።
እንግዲህ ከነሱም በተጨማሪ በዚሁ ጉዳይ ያነጋገርካቸው የፋይናንስና የመጣኔ ሀብት ባለሙያው አቶ ሚካኤል አዲስም እንዲሁ በአሁኑ ወቅት ስራ አጥነት ከኢትዮጵያ የማክሮ ኢኮኖሚ ፈተናዎች አንዱ ስለመሆኑ አስረድተውሃል። በተጨማሪም ደግሞ በመንግስት በኩል ለዘንድሮ በጀት ዓመት በጸደቀው በጀት ለስራ ቀጠር የሚሆን አለመያዙን በገንዘብ ሚኒስትሩ በኩል ማስተዋወቁን ጨምረ ወደ አዘጋጀው ዘገባ ነው በተከታይ የምናልፈው።
ደረጃ አለሙ የ26 ዓመት ወጣት ነው። ከዩኒቨርሲቲ ከተመረቀ 2 ዓመታት ማልፈውታል። በእነዚህ ዓመታት ውስጥ በተመረቀበት የህግ ትምህርት ስራ ለማግኘት ብዙ ጥረት ስለማድረጉ የሚናገረው ደረጄ ውጤቱ ግን ተስፋ አስቆራጭ ነው ይላል።
ወልዲ ዩኒቨርሲቲ 5 ዓመት ተምሬ በወጀ ነው ግራጁዌት ያደረኩት እና የተለያዩ ድሎችን ሞክሬ ነበር። ማለትም ያው በመንግስት የተዘጋጁ ድሎች ነበሩ። ይሄ አቃቢ ህግነት እጩ አቃቢ ህግ ሆነ ምናምን ነገር ወደ ሌላ ለመሸጋገር ምናምን የሚደረጉ ሙከራዎች ነበሩ። የሚወጡ ማስታወቂያዎችም ነበሩ እና ስራዎችን ለማግኘት ሞክሬ ነበር። በግልም አንዳንድ ስራዎችን መንቀሳቀስ ጀምሬ ነበር። ይሄ ህግ ጽሁፍ፣ ህግ ማማከር ነገሮችን። ግን ያው አሁን ባለው ነገር ተመርቀ ስራ ማግኘት ማለት በጣም ነው የሚከብደው። ሌላ ሰው አሁን ከዚህ በኋላ ሄዶ ህግ ለመማር ወይ ደግሞ ሌላ ነገር ለመማር እንዴት ነው ብሎ የሚያማክረኝን ሰው እኔ አሁን ተማር አልለውም፣ ባለው ነገር እውነት ስነግረ ማለት ነው። ምክንያቱም የኔን ላይፍ እያየሁት ነው። ተምሬ ያውም በጥሩ ውጤት 3 አምጥቼ ነው የተመረኩትኝ በህግ ማለት ነው። ግን ደግሞ ያው ወጥተህ ስታየው ያለው ነባራዊ ሁኔታ እዚህም ሆነ ራሱ ማስታወቂያ የሚወጣው ለስም ነው። ቀድሞ ማን እንደሚገባ ማን እንደሚተካ ምናምን ያውቁታል ማስታወቂያው ሲወጣ ገና ማለት ነው። ግን ግዴታ ፎርማሊቲውን ማሟላት ስላለባቸው ነው ማስታወቂያ ብለው የስራ ቅጥር ብለው ይለጥፋሉ የመንግስት መስሪያ ቤትም ቢሆን። ግን ማን እንደሚገባ ምናምን ቀድሞ ያውቁታል ውስጥ ላይ ማለት ነው። ስለዚህ እንደዚህ አይነት ነገሮችን እያየ እንዴት ነው ሌላ የአንተን ታናናሾችን አፕሪሺየት አድርገህ ተማሩ ምናምን ብለህ ልትመክር የምትችለው በምን ሁኔታ ነው? እና ትልቅ የሞራል ውድቀት ነው የሚኖር ማለት በአካባቢ ዘንድም ተምረህ ተመርቀህ ምናምን መልሰህ እዛው ሰፈር ነው የምትውለው። እንደዚህ አይነት ነገሮች በጣም ትልቅ የሞራል ውድቀትና ትልቅ ጫና ይፈጥርባል። ኢኮኖሚካሊ በተለይ ኢኮኖሚካሊና ሞራሊ በጣም ትጎዳለህ።
በዘንድሮ ዓመት ኳቸሙ ዩኒቨርሲቲ በማርኬቲንግ ማኔጅመንት እንደተመረቀች ለአሜሪካ ድምጽ የገለጸችው ራይል ሲሳይ ከፍተኛ ውጤት በማምጣት የሜዳሊያ ተሸላሚ ስለመሆኗም ትናገራለች። ዘንድሮ ለመጀመሪያ ጊዜ የተሰጠውን የመውጫ ፈተና በማለፍ ስራ የማግኘት ተስፋን ይዛ እንደተመረቀችም ገልጻለች። በስራ ፍለጋ ያሳለፈቻቸው 2 ወራት ግን ይህን ተስፋን ይዛ እንድትቀጥል የሚያስችላት አይመስልም።
በጣም ተጨናንቀን የተፈተን ነው ምናልፍ አልመሰለም ነበረ እና አብዛኛው ፐርሰንት ተማሪ ወድቋል እና ያለፍነው በጣም ጥቂት ፐርሰንት ነን እና ይህ ሲሆን ደግሞ ቢያንስ አለ አይደለ የሆነ እድል እናገኛለን ብለን አስበን ነበረ። በመንግስት በኩል የሚመቻች አለ አይደል? እንደዚ አይነት ነገር አስበን ነበር እና የጠበቅኩትና የሆነው ግን አንድ አይደለም። እውነቱን ለመናገር በጣም ወዲያውኑ ስራ ማገኝ መስሎኝ ነበረ እና አሁን ላይ ያለው ነገር ደግሞ ብዙ ቦታ አፕላይ አድርጌያለሁ። እስካሁን 6 ቦታ ምናምን አፕላይ አድርጌያለሁ። እስካሁን እንትን ያለኝም የለም። ያው ገና ብሆንም ግን እንደው ያለውን ነባራዊ ሁኔታ ስናየው አለ አይደል የሚያስቸግር ነው። በጣም ትንሽ ያስቸግራል ስራ ለማግኘት በእውነት። እኔ እንዳሰብኩት አይደለም። እኔ ቀለል አድርጌ ነበር ያሰብኩት በእውነት።
የኢትዮጵያ ስታቲስቲክስ አገልግሎት ህዳር 22 ቀን 2015 ዓ.ም ባወጣው የከተሞች ስራ አጥነት የሁኔታ ዳሰሳ ጥናት በሀገር አቀፍ ደረጃ እድሜያቸው ከ15-29 ከሆኑ 4.1 ሚሊዮን ወጣቶች መካከል 1.1 ሚሊዮን የሚሆኑት ስራ የላቸውም። ይህም በመቶኛ 27.2 በመቶ ማለት ነው። የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በአሁኑ ወቅት ስራ አጥነት የኢትዮጵያ አንዱ የማክሮ ኢኮኖሚ ፈተና ሆኗል ይላሉ።
3 ዋና የማክሮ ኢኮኖሚ ቻሌንጆች ወይም ተግዳሮቶች ከሚባሉት የውጭ ምንዛሪ እጥረቱ አለ። አሁን በተለይ ደግሞ ከጊዜ ወደ ጊዜ በጣም የከፋው የኑሮ ውድነት ወይም የዋጋ ንረቱ ኢንፍሌሽኑ አለ። 3ኛው ስራ አጥነት ነው። በተለይ ደግሞ የወጣቶች ስራ አጥነት በከፍተኛ ደረጃ የሀገሪቱ ዋና የማክሮ ኢኮኖሚ ችግር ተብሎ ከሚነሱት ውስጥ ነው። ምክንያቱም የኢትዮጵያ ሕዝብ ከ35 ዓመት በታች ያለው 70-75% ነው ተብሎ ይገመታል። ይሄ ማለት እንግዲህ አሁን ባለው ኦልሞስት 80 ሚሊዮን ያህል ወጣትና ታዳጊ የምንላቸው ውስጥ ነው ያሉት። ወጣቶችን ደግሞ ብንወስዳቸው ለምሳሌ ከ15-29 አካባቢ ያሉትን ብንል በትንሹ እነዚህ ወደ 30 ሚሊዮን አካባቢ ወጣት አለ ማለት ነው። ይሄ በገጠርም በከተማ የሚገኝ ነው። ይሄ እንግዲህ በየጊዜው ትምህርት እየጨረሰም ቢሆን አንዳንዱ ደግሞ ትምህርትም እያቋረጠ የተወሰነው ደግሞ ትምህርት ቤትም ሳይገባ እድሜው ለስራ እየደረሰ 15 ዓመትም ወይም 18 ዓመት እየደረሰ የስራ ፍላጎቱ ይጨምራል። በገጠር ያለው በተለይ የኢትዮጵያ አሁን የስራ አጥነት ቁጥር በተለይ በከተማ ወደ 24-27% ነው ተብሎ ይገመታል። ይሄ ምን ማለት ነው? እድሜው ለስራ ደርሶ ስራ መስራት ፈልጎ ለስራ ደግሞ መሰረታዊ የሚባሉ ቅድመ ሁኔታዎችን ያሟላ ሰሚ ስኪልድ ወይም ደግሞ ስኪልድ የምንለው አይነት ሆኖ ብቁ የሆነ ፖፑሌሽን ወይም ህዝብ ማለት ነው። ስለዚህ በዚህን ያህል ስራ ማቅረብ አለብን ማለት ነው። ስለዚህ የስራ ፍላጎት አለ፣ ከዛ የስራ ደግሞ እድል አቅርቦት አለ። እድሜያቸው በየጊዜው ለስራ የሚደርሱ ወጣቶች በዋናነት እነሱ ስለሆኑ ጆብ ማርኬቱን ወይም የስራ እድል ፈጠራ የሚፈልጉት ለእነሱ በበቂ ሁኔታ ማዘጋጀት ማቅረብ ያስፈልጋል።
አሁን የተፈጠረው የስራ አጥነት መበራከት ምክንያት በመንግስትም ሆነ በግሉ ዘርፍ ከፍተኛ መዋለ ንዋይ የሚፈስባቸው ኢንቨስትመንቶች መቀዛቀዝ እንደሆነም ባለሙያው ይናገራሉ።
በፐብሊክ ሴክተርም በግል ዘርፉም ከውጭ የሚመጣ ቀጥተኛ ኢንቨስትመንትም እነዚህ በሙሉ ተደማምረው ከፍተኛ የሆነ የመሰረተ ልማት ግንባታ፣ የግል ኢንቨስትመንቶች፣ ፋብሪካዎች፣ እርሻዎች ወይም ደግሞ የአገልግሎት ዘርፍ ላይ ያሉ ኢንቨስትመንቶች፣ ለዛ የሚያስፈልጉ የፋይናንስ አቅርቦት፣ ስራ ለመጀመር የሚያስፈልጉ የኢዝ ኦፍ ዱይንግ ቢዝነስ የሚባል መሰረተ ልማት፣ በተለይ ደግሞ ጸጥታ፣ እንደዚህ አይነት ቅድመ ሁኔታዎች ከጊዜ ወደ ጊዜ ከባድ ወይም አስቸጋሪ እየሆኑ ነው የመጡት ኢትዮጵያ ውስጥ። ስለዚህ ይሄ በአጠቃላይ ምን ይሆናል? የፐብሊክም ፕራይቬት ሴክተር ኢንቨስትመንትም የውጭም የሀገር ውስጥም ቀጥተኛና ቀጥተኛ ያልሆኑ ኢንቨስትመንቶች እየቀነሱ ሲመጡ እነዚያ ኢንቨስትመንቶች ደግሞ አዳዲስ የሚፈጥሩት የስራ እድል በዛው መጠን እየቀነሰ ይመጣል። ከዛው በተቃራኒ ግን ደግሞ መንግስት ይሄንን እንደ ዋና የኢኮኖሚ አቅጣጫና ግብ አድርጎ ደግሞ የሚያዙ እንደ ጠንካራ ጎን የሚያዝ ነው። በተለይ ደግሞ የስራና ክህሎት ሚኒስቴር ተብሎ አንኤምፕሎይመንትን ጆብ ክሬሽንም በሙሉ አንድ ላይ በአንድ ሚኒስቴር መስሪያ ቤት፣ ከዛ ውስጥ ደግሞ ድጋፍ ሰጪ የሆኑ ለምሳሌ የቴክኒክና ሙያ ተቋማት፣ የውጭ የስራ ዘርፍ አገናኝ ተቋማትን፣ ከዚህ ከኢንዱስትሪ ፒስ ጋር ተያይዞ ደግሞ የሰራተኛና አሰሪ ግንኙነቶችን በሙሉ በአንድ ሚኒስቴር መስሪያ ቤት ውስጥ አዋቅሮ ደግሞ ኮምፕሬንሲቭ የሆነ ወይም ጠቅላላ የፖሊሲ አቅጣጫ ደግሞ መንግስት ተከትሎ እየሰራ ያለው እሱ እንደ ጠንካራ ጎን ልናየው እንችላለን።
ወጣት ዳንኤል በቀለ አሸዋ ቴክኖሎጂ አክሲዮን ማህበር በሚል ስም ከጓደኞቹ ጋር ተቋም መስርቶ በኢኮመርስ ዘርፍ ተሰማርቶ ይገኛል። ዳንኤል የስራ አጥነት ችግር መባባስ የሚያስረዳው የትምህርት ስርዓቱ በንድፈ ሀሳብ ላይ የማተኮሩን ውስንነትና የተመራቂዎች በመንግስት ስራ ላይ ብቻ ተስፋ የማድረግ ጠባቂነትን በመጥቀስ ነው።
ያልተሰሩ በርካታ ክፍተቶች በመኖራቸው አሁንም የበለጠ የተመረቀው የሰው ኃይል የስራ እድል እንዳያገኝ ያደረገው ነገር ነው። አብዛኛው ደግሞ ተምሮም ምናልባት እኛ ሀገር ላይ በተለይ የመማር ማስተማራችን ሂደት ቲዎሪ የበዛው የተማርከውን ወደ ስራ አለም ላይ መሬት ላይ የማግኘቱ እድልም በጣም የጠበበ በመሆኑ እሱም ምናልባት ተማሪዎች ተመርቀው በቶሎ ወደ ስራ እንዳይገቡ ያደረጋቸው እንደ ሌላ ሪዝን አድርገን የምናነሳው ነው እና ምናልባት አንዳንድ ጊዜ ደግሞ እኛ ሀገር ላይ እኔ በጣም የታዘብኩት ምንድን ነው ስራ የሌለው ብቻ ስራ ሳይሆን ያገለውም ጋርም ያሉ ክፍተቶች በጣም ከፍተኛ ናቸው። ጆብ ሴኩሪቲ ጋር የምንመጣ የስራ ደህንነት እና ሌሎች ነገሮች ጋር ስንመጣ ከፍተኛ ክፍተቶች አሉ። እነዚህ ነገሮች ምናልባት ወጣቱ በተለይ ያው እንዲጨነቅ፣ የኑሮ ውድነቱም እንዲባባስ፣ አንስታቢሊቲ በተለይ እንዲመጣ ማህበረሰቡም ምናልባት ሀገራችን ላይም እንደዚህ ረፍት እንድናጣ ፖለቲካሊም በብዙ መንገድ ከድህነት ማንገድ የሚፈጥሩ ብዙ ጫናዎች ይኖራሉ። ይሄም ለወጣቱም ሆነ ለመንግስት እንዲሁም ለማህበረሰቡ ብዙ ክፍተቶች ነው የሚያመጣብን።
በአሁኑ ወቅት ታዲያ ተመርቀው ስራ ያላገኙ ወጣቶችን ለትርፍ ካልተቋቋሙ የውጭ ግብረሰናይ ድርጅቶች ጋር በመተባበር የሙያ ስልጠና እንዲሰጣቸው እያደረገ እንደሚገኝ የገለጸው ዳንኤል ወጣቶቹ ልክ እንደርሱ የራሳቸው ስራ እንዲኖራቸው ለማስቻል እየጣረ እንደሆነ ይናገራል።
ዓለም በአሁኑ ዘመን በጣም ማለት ምቹ ሁኔታ አላት ብዬ አስባለሁ። ሁነን ለመናገር ብዙ ነገር እጃችን ላይ ነው ያለው። ብዙ ሀብት አለ፣ ብዙ ሪሶርስ አለ። ስለዚህ እሱ መጠቀም የምንችልበትንም ሁኔታ እንደ ግለሰብም ማሰብ አለብን ብዬ አስባለሁ። እነሱም እኛ ምን እንላለን ኢንተርኔት ለዓላማ የሚል እንትናለን ማህበራዊ ንቅናቄዎችን እናካሄዳለን። በተቋም ማህበረሰቡን ማንቃትና ተጠቃሚ እንዲሆን የተለያዩ ኢኒሽቲቮችን ቀርጸን እንንቀሳቀሳለን። ባለፈው ዓመት ላይ ስራ ለሁሉም በሚል አንድ ፕሮጀክት ላውንች አደረግን። በአንድ ቀን ምሽት ውስጥ ኦልሞስት ወደ 1000 ገደማ የሚሆኑ ሰዎች ተመዘገቡ። ከዛ ውስጥ መርጠን ወደ 150 ሰዎችን ስራ አስጀመርን ማለት ነው። ይህንን ምንድነው ስራ ለሁሉም ሰው ስልክ ካለው ሰው እውቀት ካለው ያለውን ነገር በአጠገቡ የሚገኙ ሪሶርሶችን ተጠቅሞ በየቀኑ በየሰዓቱ በየወሩ ገንዘብ ማግኘት የሚችልበትን እድል ነበረ የፈጠር ነው። የኛ አገልግሎቶች ነበሩ። ምናልባት ማርኬት ፕሌሳችን ሻጭ አለ፣ ግዢ አለ። ስለዚህ ሻጮችን ወደ እኛ ገበያ ቦታ እንዲያመጡ በማድረግ ባመጡት አምራች ባመጡት ነጋዴ ልክ እንዲጠቀሙበትን እድል የፈጠርንበት ሁኔታ ነበረ።
የፋይናንስና ምጣኔ ሀብት ባለሙያው አቶ ሚካኤል አዲስ በበኩላቸው ችግሩን በዘላቂነት መፍታት የሚቻለው አሁን ያለውን ሰላምና መረጋጋት የራቀውን ሀገራዊ ሁኔታ በማሻሻል የስራ እድልን ሊፈጥሩ የሚችሉ ኢንቨስትመንቶችን ማሳደግ ሲቻል ብቻ እንደሆነ ያመለክታሉ።
የጸጥታው መደፍረስ አሁን የነበሩ ኢንቨስትመንቶች ጫፍ የደረሱ አልቀው በርካታ ሺህ ወጣቶችን ሊቀጥሩ የነበሩ አዳዲስ ኢንዱስትሪ ፓርኮች፣ አዳዲስ የውጭ ኢንቨስትመንቶች በፊት ደግሞ በተለይ በመንግስት ከፍተኛ የገንዘብና የበጀት ድጋፍ ይሰሩ የነበሩ የካፒታል ፕሮጀክቶች ለምሳሌ መንገድ፣ ኢንዱስትሪ ፓርክ፣ ትልልቅ ፋብሪካዎች፣ የግድቦች የመሳሰሉት እንዳየነው ለምሳሌ ባለፈውም ዓመት በዚህም ዓመት አዳዲስ የመንግስት ፕሮጀክቶች አይጀመሩም ተብሎ ያሉትን ማጠናቀቅና ወደፊት መግፋት እንጂ አይጀመርም ሲባል ባጭሩ አዳዲስ ትልቅ የመንግስት ኢንቨስትመንት አይኖርም። ያ ደግሞ ተጨማሪ ስራ እድል ሊፈጥሩ የሚችሉ ነገሮችን ያቀዘቅዛል ማለት ነው። የተወሰነ የኑሮ ውድነቱን ለማስተካከል ተብሎ ነው ይሄ። ግን ደግሞ በዚህ በኩል የስራ አጥነት ችግሩን የበለጠ ደግሞ ያባብሰዋል ብዬ በግሌ አስባለሁ። እንግዲህ በአጠቃላይ እንደ መፍትሄም ምንድን ነው በጣም ሌበር ኢንቴንሲቭ የሆኑ አንዳንድ ኢንቨስትመንቶች ብዙ ኢንቨስት አድርገን ከስራ እድል ፈጠራ አንጻር ብቻ ካየናቸው ብዙ ኢንቨስት አድርገን ወደ ትንሽ ስራ የሚቀየሩ አሉ። የድሮውም የኢትዮጵያ ፈጣን ኢኮኖሚ እድገት አስመዘገበች በተባለበት ጊዜ አንዱ የሚነቀፍበት ወይም ክፍተት የሚባለው ምንድን ነው ያ ትልቅ እና ፈጣን እድገት ወደ መካከለኛው ነው ወደ ዝቅተኛው ማህበረሰብ በተለይ ደግሞ ከተማና በከተማ ዙሪያ ያሉት ከግብርና ውጭ ያሉት ጋር ወደ ስራ እድል ወደ ከፍተኛ የስራ እድል የስራ እድል ማለት ደግሞ ያው በንግድም ሆነ በመቀጠም ወደ ገቢ እና የገቢ መሻሻል አልተቀየረም። ያ እድገት የተወሰነውን የኢኮኖሚ ክፍል ብቻ ነው የያዘው ስለተባለ አሁንም እንደ አቅጣጫ በደንብ ጆብ ኢንቴንሲቭ የሆኑ በአንድ ኢንቨስትመንት ከፍተኛ የስራ እድል ሊፈጥሩ የሚችሉ እንደ ላይት ማኑፋክቸሪንግ የሆኑ ኤክስፓንድ ማድረግና እነሱ ላይ ኢንቨስት ማድረግ ያስፈልጋል እያስባለሁ።
የገንዘብ ሚኒስቴር በዘንድሮ ዓመት በመንግስት ተቋማት ለስራ ቅጥር የሚሆን በጀት አለመያዙን የ2016 ዓ.ም በጀት ዝግጅትን አስመልክቶ ሚኒስትሩ አቶ አህመድ ሺዴ ባለፈው ሰኔ ወር ለሕዝብ ተወካዮች ምክር ቤት ሪፖርት ባቀረቡበት ወቅት መናገራቸው ይታወሳል። ስራ እያፈላለገች ያለችው ራይል ሲሳይ ግን አሁንም መንግስት ለእርሷና ለመሰል የዩኒቨርሲቲ ምሩቃን ወጣቶች የስራ እድል የማመቻቸት ኃላፊነት እንዳለበት ትሞግታለች።
ይህ ሁሉ አመት ተምረህ ከሰርተ ክፍል ተምረህ ከዛ ደግሞ እንደገና 4 እና 5 አመት ከዛም በላይ የሚማሩ አሉ። ከዛ ወጥተህ ደግሞ እንደገና በራስ ከስር ለመነሳት መሞከር ትንሽ ይከብዳል። የሚስተካከል ነገር ቢኖር አሪፍ ነው። በመንግስት በኩል የሆነ የሚደረግ ነገር ቢኖር ማለትም እነዚህ ተመርቀው እንደዚህ አሁን ደግሞ ኤግዚት ኤግዛም በጣም ይከብድ ነበር። በጣም ብዙ ተማሪ ተጨናንቆ አጥንቶ ያለፈ ተማሪ አለ እና የሆነ በእነሱ ቢያንስ የሆነ ነገር ለኛ ቢደረግ ብዬ አስባለሁ።
ወጣት ደረጃ አለሙ በበኩሉ በዚህ ሀሳብ ቢስማማም በስራ ፍለጋ ያሳለፋቸው ያለፉት 2 አመታት ግን ቀጣዩን ጊዜ ተስፋ ለማድረግ ከባድ እንዳደረጉበት ይናገራል።
እንደሚመስለኝ እኔ ይህንን የቅጥሩን ሁኔታ መንግስት ያው ትኩረት ሰጥቶ ነገሮችን ቢያስተካከል ማለት ነጥብህን እያዩ ያለህን እውቀት ያለህን አቅም እያዩ ቢቀጥሩ ጥሩ ነው እላለሁ። በተለይ ቺንችን 2-3 አመት በጣም ብዙ ሀሰተኛ የትምህርት ማስረጃ ያላቸው ናቸው እየተቀጠሩ ያሉት። ገባ እዚህ ጋር አንተ ትክክለኛውን ለፍተ ተምረ ወይ አስኮ ወረቀት ምንም አይነት ዋጋ የለውም። ገባ ተምረ ዘመድ ከሌለ ወይ ሰው ከሌለ ምንም አይነት ነገር አይኖርህም። ያው ሰው ሆነ ተስፋ ማድረግ አይቀርም እና ያው ተስፋ ታደርጋለህ ነገሮች ይሻሻላሉ በሚለው ማለት ነው እንጂ አሁን ባለበት የሚቀጥል ከሆነ በጣም ከባድ ነው። ማለት በየአመቱ የሚመረቀው ብዙ ሰው ነው። የስራ እድል ካላገኘህለት ደግሞ ምንም ትርጉም የለውም። ገባ መመረቁ ብቻ። ስለዚህ በቀጣይ ተስፋ ይኖራል ብዬ አስባለሁ። ምናልባት የሚለወጡ ነገሮች ይኖራሉ ብዬ አስባለሁ።
የመንግስት ምላሽ ለማካተት በፌዴራል ደረጃ የስራ እድሎች ለሚያስተባብረው የስራና ክህሎት ሚኒስቴር የህዝብ ግንኙነት ኃላፊ ስልክ ብንደውልም ባለማንሳታቸው ለዛሬ አልተሳካልንም። ይሁንና መንግስት በ2015 ዓ ም 11 ወራት ብቻ ለ3.1 ሚሊዮን ዜጎች የስራ ዕድል መፍጠሩን ጠቅላይ ሚኒስትር አብይ አህመድ ሰኔ 29 ቀን 2015 ዓ ም የመንግስታቸውን የስራ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት ባቀረቡበት ወቅት መግለጻቸው የሚታወስ ነው። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። ከአሜሪካ ድምፅ ራዲዮ የሚተላለፈው የእሁድ ምሽት መስተዋት መሰናዷችን እንደቀጠለ ነው። እያስተናገድናቸው ያለነው ደግሞ አስማማየ ነው እና ስመኝሽ የቆየን ወይም ሊሊ ነን።
በሁለት ሳምንት አንዴ ወደ እናንተ የምናደርሰው የመስታወት መሰናዷችን አሁንም ከዋሽንግተን ዲሲ መተላለፉን ይቀጥላል። አሁን ግን ሰዓቱ የሙዚቃ ነው።
ዛሬ ምንም የመስታወት እንግዳ በመሆኔ የሙዚቃ ምርጫው ያው ለኔ ሰጠኝ።
እኔ ደግሞ እንግዳ ተቀባይ መሆናችንን ለማሳየት ሳትጠይቀኝም እድሉን ልሰጥህ ነበር። ታዲያ በምን ዘና ታደርገናለህ?
በቅርቡ ከወጡ አዲስ ሙዚቃዎች ውስጥ በዩቲዩብ ላይ ከሶስት ሚሊዮን በላይ ተመልካቾች ያገኘውን የብስራት ሱራፌል ሙዚቃ ልጋብዝ።
በነገራችን ላይ ግጥሙን የሚጻፈው በእውቀቱ ስዩም ነው።
እውነት ነው። አድማጮቻችን እንደምትወዱ ተስፋ እናደርጋለን። ወደ ሙዚቃው።
ኮኮቤነሽ ሌት አድማቂ ዙሪያው በራ ስስት ስኪያ ለውበትሽ ምን ይደገስ ምን አድርጌ ባይንሽ እንገሳ ኮኮቤነሽ ሌት አድማቂ ዙሪያው በራ ስስት ስኪያ ለውበትሽ ምን ይደገስ ምን አድርጌ ባይንሽ እንገሳ
በብስራት ሱራፌል ሙዚቃ ዘና እንዳላችሁ ተስፋ እናደርጋለን። ዝግጅታችን አሁንም ይቀጥላል። ተከታዩ ዝግጅታችን ምንድን ነው ልንል?
ተከታዩ ደግሞ በኢትዮጵያና ዩናይትድ ስቴትስ ዲፕሎማቲክ ግንኙነትን ጨምሮ ተያያዥ ጉዳዮች ላይ መጽሐፍ የጻፉ አንድ ባለሙያ ያስተዋውቀናል።
በዘነበ ኃይለ ማርያም ገነሜ ተጽፎ በቅርቡ ለአንባባያን የቀረበ መጽሐፍ ነው። በዲፕሎማትነት ለአስር ዓመታት ለሚጠጋ ጊዜ ያገለገሉት ደራሲ ዘነበ በአሁኑ ወቅት በዳላስ ቴክሳስ በንግድ አማካሪነት እየሰሩ ይገኛሉ። ከ450 ገጾች በላይ ባሉት በዚህ መጽሐፍ ጸሐፊው ያሉት የኢትዮጵያ ዲፕሎማሲ ገጽታ፣ የዲያስፖራው ሚና፣ ኢትዮጵያ ከምዕራቡ ዓለም ጋር ያላትን ግንኙነትና ሌሎች ጉዳዮችን በወፍ በረር ቃኝተዋል። ሊወሰዱ የሚገቡ እርምጃዎችንም ጠቁመዋል። ሀብታሙ ስዩም በመጽሐፉ ዙሪያ ከአቶ ዘነበ ጋር አጭር ቆይታ አድርጓል። አስቀድመው መጽሐፉን ለማሰናዳት ያበቃቸው ምክንያት ያስረዳሉ።
የውጭ ግንኙነት የመጀመሪያ ስራዬ ነው። እኔ ከውስጤ ያለ ነው። ስለ ኢትዮጵያ ታሪኮች፣ ስለ ኢትዮጵያ ውጭ ግንኙነቶች፣ የውጭ ጉዳይ የሚሰሩ ሰዎች ያውቁታል። የመዝገብ ቤት አለ እዛ ውስጥ። በጣም በቃ የትም ላይብረሪ ተገብቶ ሊገኙ የማይችሉ መረጃዎች አሉ። ሁልጊዜ እየሄድኩኝ ፋይሎችን እያወጣሁኝ ማስታወሻዎችን፣ ደብዳቤዎችን፣ የኢትዮጵያ መንግስታት የተጻጻፉትን ከጥንት ከአጼ ኃይለ ሥላሴ ከንጉሱ ዘመን ጀምሮ የተጻጻፉ ደብዳቤዎች፣ ብዙ ሰነዶች አሉ እና ከውስጤ አይጠፋም ያ። ይህንን በአንድ ወጥና በተዘጋጀ በተጠናቀረ መልኩ ግን የተዘጋጀ መጽሐፍ የለም። ይሄ ትላንትና ወይ ከትላንትና ወዲያ ተነስቼ የጻፍኩት ሳይሆን በጊዜ ሂደት ያጠራቀምኩት አሰብ ወደ 20 አካባቢ ዓመት ነው የሚሆነው። ይሄ በማስታወሻ ያስኳቸውን ነገሮች ነው አቀናጅቼ አጠናቅሬ ወቅታዊ አድርጌ ለማቅረብ የፈለግኩት። ራሱ ኮንክሉሲቭ ነው ማለት ግን አልችልም።
በዚህ መጽሐፍ የመጀመሪያ ምዕራፎች ላይ ኢትዮጵያ እንደ ሀገር ያለችበትን ደረጃ በወፍ በረር ቃኝተሃል። የተጋረጡባትን ችግሮች ታስቃኛለህ። ከእነዚህ ችግሮች መካከል አንዱ ኢኮኖሚዋ ላይ የተጋረጡ ሙስና፣ የውጭ ምንዛሬውን የሚመለከቱ ችግሮችን የመሳሰሉ የተነባበሩ ችግሮች ናቸው። እነዚህ ችግሮች በሀገር ውስጥ ከሚተገበሩ ኢኮኖሚያዊ ነክ ፖሊሲዎች ተሻግሮ ኢትዮጵያ በምታራምዳቸው የውጭ ፖሊሲዎች አይን መቃኘታቸው ያለው ፋይዳ ምንድን ነው?
የውጭ ጉዳይ ወይም ደግሞ የዓለም አቀፍ ግንኙነት ባለሙያዎች ሲናገሩና ሲጠነትኑ የአንድ ሀገር የውጭ ፖሊሲ የውስጥ አስተዳደር ነጸብራቅ ነው ይላሉ። በተለይ እንደ ኢትዮጵያ ላሉ ሀገሮች የውስጥ የሚደረጉ ነገሮች ብዙ በውጭ ምንዛሬ የሚገዙ ነገሮች አሉ እና ውስጥ ያለ ችግር ካልተስተካከለ ከውጭ ያለውን ነገር ፊክስ ሊያረጋች፣ በተለይ በኢኮኖሚው አኳያ ስናይ የኑሮ ውድነት፣ የውጭ ምንዛሬ የተደረሰ፣ የብር ዋጋ የተደረሰ እያልን የምናየው ነው እና ዘርፈ ብዙ የሆኑ ነገሮች የተያያዙና የተቆላለፉ ነገሮች አሉ እና አሁን ባለን ሰዓት አፍታቱ ይህንን ለማሳየት ትንሽ ከበድ ይላል። በአጭሩ እንዳልኩት የውስጥ ግንኙነት የውጭ ግንኙነቱን ሊወስንና ሊገድብ ይችላል።
በዚህ መጽሐፍ ላይ ከተነሱት ሌሎች ጉዳዮች መካከል አንዱ ደግሞ በውጭ ሀገራት የሚኖሩ ኢትዮጵያንና የኢትዮጵያ መንግስታት ያላቸው ውስብስብ ግንኙነት አንዱ ነው። የኢትዮጵያ ዲያስፖራ ለኢኮኖሚ ያለውን አበርክቶት፣ ለሰብአዊ መብት መከበር ያለውን ተቆርቋሪነት አንስተዋል። በሌላ በኩል ደግሞ መሰረት ከሌላቸው መረጃዎች ስርጭትና ማህበራዊ ሚዲያ አጠቃቀም ጋር ያሉ አሉታዊ ተጽዕኖዎችንም አንስተሃል። በመንግስትና በኢትዮጵያ ዲያስፖራ መካከል ያለው የውስብስብ ግንኙነት የሚያሻሽሉ መላዎችን በመቃኘት ረገድስ የምታምነው የተሻለው መንገድ ምንድን ነው?
አንድ ግለሰብ የተናገሩት ነገር አለ። ኢትዮጵያዊ የትም ይሁን የት ልቡ ኢትዮጵያ ውስጥ ነው የሚባል ነገር ተናግሯል። እውነት ነው። እኔም ስለ ኢትዮጵያ ስለገደደኝ ነው ይችኛዋን መጽሐፍ አንድ ላይ አጠናቅሬ ለማቅረብ የሞከርኩት። ዋና ኢትዮጵያ ሀገር ውስጥ ያለው የመንግስትን ሂደትና ስርዓት ተጽዕኖ ያሳድራሉ። በእርግጥ ይሄ የሚታይ ነው። ከአጀማመሩ አሁን ያለው ስርዓት በጣም ሁሉም ሰው ተነሳስቶ የደገፈበት ሁኔታ ነበረ። አሁን ደግሞ በተለያዩ አቅጣጫዎች የመቃወምና ነገሮችን በተለየ አቅጣጫ ማየት ሁኔታዎች ይታያሉ። ይሄ ደግሞ አዲስ ነገር አይደለም። ያለው ኃይል ተጽዕኖ ያሳድራል። በተለይ ለውጭ ግንኙነት ያለውን ሚና በጣም በከፍተኛ ሁኔታ ነው። በምን አይነት ስልት ነው መፍታት የሚቻለው የሚለውን ለመመለስ በመጽሐፉ ላይ በትንሹ ጠቅሼዋለሁ። ቅለል አድርጎ ለማስቀመጥ ያንን አንደኛው የኦፒኒየን ፖልስ የሚባል አለ። በምንኖርበት ሀገር አሜሪካ ሁልጊዜ ኦፒኒየን ፖልስ ይሰበሰባል። ከህዝቡ ማለት ነው። ከእያንዳንዱ፣ ከትንሽ ከትልቁ፣ ከህፃን ከአዛውንቱ፣ ከወንድ ከሴቱ ምንድን ነው አስተሳሰባቸው የሚለው ይሰበሰባል። ከዛ ያ ይተነተናል። ኦፒኒየን ፖል በዛ አይነት መልኩ ፖሊሲና አቅጣጫዎችን ነድፎ የህዝቡን ፍላጎት ለማርካት የሚሄድበት ሁኔታ ነው ያለው። ወደኛ ሀገር ስንመለስ ወደ ኢትዮጵያ ማለት ነው ብዙ የተተበተቡ ነገሮች አሉ። እነዛን እንዴት ነው መፍታት የሚቻለው የሚለው አቅጣጫ ማስቀመጥ ያስፈልጋል። የመጽሐፉ ዋናው ዓላማ ስልት ወይም ደግሞ ስትራቴጂዎችን ማስቀመጥ ነው። እያንዳንዱ ሀገር ስትራቴጂ ወይም ስልቶችን ያመላከተ ነው።
በዚህ መጽሐፍ ላይ ሰፋ ያለ ስፍራ ከሰጣቸው ጉዳዮች መካከል አንዱ ምዕራባውያን ሀገራት ከኢትዮጵያ ጋር ያላቸው ወቅታዊ ዲፕሎማሲያዊ ሁኔታና ቻይናን የመሰሉ ሀገራት እያደገ የሚገኘው ቀጠናዊ ዲፕሎማሲያዊ ይዞታቸው ነው። ከምዕራባውያን ጋር ያለው ግንኙነት የመጥበቅ የመላላቱ፣ ቻይናን የመሰሉ ሀገራት ቀጠናዊ ተጽዕኖ ፈጣሪነታቸው መበርታቱ የቅርብ ጊዜ አንኳር ምክንያቶች ምንድን ናቸው ማለት እንችላለን?
ይሄ ሲብላላ የቆየ ነው። በታሪክም የነበረ ነው። በመጀመሪያው ዓለም ጦርነት፣ በሁለተኛው ዓለም ጦርነት፣ በቀዝቃዛው ጦርነት በተለይ ማለት ነው የቀዝቃዛው ጦርነት ላይ የዚህ አይነት አሁን የምናየው አይነት የሚመስል ነገር ግን ከረር ያለ አዝማሚያ ነበረ እና በተለይ ምዕራባዊ ዓለም ተጽዕኖ በኢትዮጵያና በአፍሪካ በአጠቃላይ ያለው ሁኔታ እየቀዘቀዘ መምጣት ራሱን የቻለ እይታ ያስፈልገዋል። ነገር ግን ከኢትዮጵያ አኳያ ስናየው የኢትዮጵያ ምስራቅ ዓለም ማለት ከቻይና ጋር ያላት ግንኙነት መጠናቀሩ በተለይ ይሄ ብሪክስ የሚባለው አዲስም ባይሆን በቅርብ የተቋቋመው ብራዚልን፣ ራሽያን፣ ህንድን፣ ሳውዝ አፍሪካን፣ ቻይናን የያዙ ሀገሮች ማለት ነው። በዚህም ደግሞ ኢትዮጵያ ተጋብዛለች እንደ አንድ ሀገር እንደ አባል ማለት ነው። ሌላው ቻይና ያላት ከፍተኛ ልማት ላይ ያላት ተሳትፎ ነው። በአፍሪካ በአጠቃላይ በተለይ በኢትዮጵያ ማለት ነው። የቻይና ብድር በጣም ቀላል እና ነገሩ ሚስጥሩ የማይታወቅ ምን እንደሚያዝ እንደማይታወቅ በምዕራቡ ዓለም የሚተች የብድር አይነት ነገር ግን ቀለል ያለ በፍጥነትና በሚታዩ ነገሮች ላይ የሚውል ያ ብድር የሚያሳይ ነው እና ይሄ ቻይናን የበለጠ ተጽዕኖ የማሳደር እና ለውጦችን የማምጣት በሀገር ላይ ማለት ነው። ነገር ግን ደግሞ የምዕራቡ ዓለምን ስናይ ብድራቸው ብዙ መስፈርቶችን በተለይ ደግሞ በዚህ በሂውማን ራይት ማለትም በመብቶች ዙሪያ ይህን አላረጋችሁም፣ ይህን ስላላረጋችሁ አንሰጣችሁም፣ ይህን ብድር አንሰጣችሁም የሚሉት ነገር ስላለ ያ እንዲቀዘቅዝና ልዩነቱ እንዲሰፋ እየራቀ መምጣቱ ነው። ሌላው ደግሞ ያው እንደምናየው ዳያስፖራው የሚጫወተው ሚና አለ። ውጭ የሚገኘው ትውልድ ኢትዮጵያዊና ኢትዮጵያ ወዳጆች መንግስትን በመቃወም በተለያዩ የሚያሳድሩ ተጽዕኖዎች አሉ። ይህም ተጽዕኖ እንዳለው ነው የማስቀምጠው። የበለጠ ዝርዝሩ ደግሞ እንዳልከው 500 ምናምን ገጽ በትንሽ ደቂቃ
ሰፊ መጽሐፍ እንደመሆኑ መጠን ትልቅ ቅኝት የሚጠይቅ ነው። ሌላው ጉዳይ ኢትዮጵያ ከሁሉም የዓለም ሀገራት ጋር ማለት ይቻላል ታሪካዊና ወቅታዊ ግንኙነቷን የቃኘህበት፣ የወደፊት ግንኙነቷ ምን መሆን እንዳለበት ያመላከትክበት ሰፊ ምዕራፍ አለ። ከ180 በላይ ሀገራትን የዘረዘርከው የተዘረዘሩበት መንገድና የጠቆምክበት መንገድ የራሱ ትኩረት የሚስብ ነው። አብሮ ደግሞ የሚነሳ ሌላ ደግሞ ጥያቄ አለ። ኢትዮጵያ እንግዲህ በምስራቅ አፍሪካ የምትገኝ ታዳጊ ሀገር እንደመሆኗ እኒህን ሁሉ የዲፕሎማቲክ ተልእኮዎች ለማስፈጸም የሚያበቃ አቅምም አንገብጋቢ ምክንያቶችም የሏትም። ከተወሰኑት ጋር ያላት ግንኙነት መከለሱ ብቻ በቂ ነው የሚል መከራከሪያ ሊያነሱ ይችላሉ። በዚህ ደረጃ ዲፕሎማሲው መታየት አለበት እንድትል ያደረገህ ምክንያቶች ምንድን ነው?
እያንዳንዱ አገር ለኢትዮጵያ የሚያመጣው ጠቀሜታ አለው፣ በአንድም ሆነ በሌላው ማለት ነው። የግንኙነት ፈርጁን ማስፋት ደግሞ የበለጠ ጠቀሜታ ያመጣል ብዬ አምናለሁ። ወደዛ ስመለስ ደግሞ ወደ አቅሙ፣ ምክንያቱም ኢትዮጵያ ድሃ ሀገር ነች፣ ይህንን ለማስፈጸም አቅም ይጠይቃል ብለው በእርግጥ የሚሞግቱ ሰዎች ሊኖሩ ይችላል። አሁን ያለንበት የቴክኖሎጂ ዓለም ነው። ይሄ ሳይበር ዲፕሎማሲ የሚባል ነገር አለ። አሁን ዓለም ሰፊ ነች። ነገር ግን በመረጃ መረብ በኢንተርኔት በጣም ማጥበብ ይቻላል። አንድ ሀገር በእርግጥ ትራዲሽናል ዲፕሎማሲውን ከወሰድን ይሄ ኤምባሲ ሄዶ ከፍቶ ኮንስላር አፌርሱን ከፍቶ በዛ ሂደት ካሰብነው ይከብዳል። ነገር ግን ለግንኙነት አንድን ሰው ከሌላ ሰው ጋር ለመገናኘት ወይም ለአንድ ሀገር ከሌላ ሀገር ለማገናኘት አንድ ሚኒስትር ከሌላ ሚኒስትር ጋር ለማገናኘት የሚቻልበት ሁኔታ አለ። በተለይ በዚህ በኮቪድ ብዙ ነገሮች እንደሚቻሉ ያየንበት ነው፣ ያስተዋልንበት ነው። እና ይቻላል ነው የምለው ወንድም አለ።
በጣም አመሰግናለሁ ዘነበ። በስተመጨረሻ የመጪ ዘመን እቅድህን ባጭሩ ንገረን። አሁን የጻፍከው መጽሐፍስ በዋነኝነት እንዲለውጥ የምትፈልገው የአንባቢ ማህበረሰብ አለ ወይ?
ሊጠቅማል ብዬ ያሰብኩት በመጀመሪያ ደረጃ ቋንቋውን እንዳየው እንግሊዝኛም ቢሆን በጣም ቀጥታና ያልተወሳሰበ ነው። የዲፕሎማሲ ቋንቋ ራሱን የቻለ የተወሳሰበ ነገር ይኖረዋል ነው እና ማንኛውም ሰው ማንበብ ይችላል አንደኛ። ሁለተኛ ደግሞ በውጭ ጉዳይ ሚኒስቴር የሚገኙ ዲፕሎማቶች አሉ፣ የተመደቡም ያልተመደቡም ዲፕሎማቶች አሉ። ይህ እንደዚህ አይነት የተጠናቀረ የተዘጋጀ መጽሐፍ ግን እንደሌለ ነው የደረስኩበት። ይሄ ሊጠቅማቸው ይችላል። ሶስተኛው በኢትዮጵያ ውስጥ የሚመደቡ የውጭ ዲፕሎማቶች አሉ። ወደ 120 አካባቢ ሳይሆን አይቀሩም ኤምባሲዎች ያሉት የውጭ አገር ኤምባሲዎች አሉ ኢትዮጵያ ውስጥ። የቆንስላ ጽህፈት ቤቶችም እንደዚህ አሉ። ለነዚህ ሰዎች ለነዚህ ለውጭ የተመደቡ ኢትዮጵያ ውስጥ ያሉ ዲፕሎማቶች ይሄን መጽሐፍ ቢደርሳቸው ስለ ኢትዮጵያ አጠቃላይ የሆነ ደምሳሳ በአጠቃላይ የሆነ ፒክቸር ይዛሉ ማለት ነው። የፖለቲካ ሳይንስ እና ኢንተርናሽናል ሪሌሽን ተማሪዎች በውጭ የሚኖሩ ኢትዮጵያኖች እና ትውልድ ኢትዮጵያኖች ሰፋ ያለ ነገር ያሳያቸዋል ብዬ እገምታለሁ። ወደፊት ምንድን ነው የምታቅደው ብለህ ነው የጠየከኝ። የጀመርኩት መጽሐፍ አለ፣ እሱን እጽፋለሁ። ኢትዮጵያ ውስጥ ትምህርት ቤት፣ ሆስፒታል የመክፈት እቅድ አለኝ። እንደዚሁ ደግሞ በዚሁ በዓለም አቀፉና በኢንተርናሽናል ሪሌሽኑ ኢትዮጵያን የመደገፍ ኢትዮጵያ ፍቅር ነች ወንድማለ እሷን የማሳየት ነው ህይወቴ።
እጅግ በጣም አመሰግናለሁ ዘነበ ኃይለማርያም ገነሜ። በቅርቡ አንሌሽንግ ዲፕሎማቲክ ዳይናሞ ኢትዮጵያ አንበንድ ዌስተርን ሎስ ቻይናስ ራይዝ የተሰኘ የኢትዮጵያን መልካ ዲፕሎማሲ የሚቃኝ መጽሐፍ ለአንባቢዎች ያቀርበሃል። ከእሱ ጋር የተያያዙ ሀሳቦችን ስላካፈልከን እጅግ በጣም አመሰግናለሁ።
እኔም በጣም ነው የማመሰግነው።
እንግዳችንን አቶ ዘነበ ገነሜን ከባልደረባችን ሀብታሙ ስዩም ጋር ለነበራቸው ቆይታ እናመሰግናለን።
በተጨማሪም ከዘገባ አንስቶ እስከ ቅንብር አብረውን ያመሹትን ባልደረቦቻችን እንዲሁ እናመሰግናለን። ያ ማለት ፕሮግራማችንን ወደ ማጠቃለሉ ተቃርበናል ማለት ነው።
ትክክል ነው። ከዛ በፊት ግን አሁንም አንድ የመሰናበቻ ሙዚቃ የመምረት እድል ልመርቅልህ ነው።
በደስታ ነው የምቀበለው። እኔ ብቻ ሳልሆን አብዛኞቹ የሚወዱትን አንጋፋውን የሙዚቃ አባት ማህሙድ አህመድን ተረሳሽ ወይ ልጋብዝ።
በስመ አብ። እኔን ጨምሮ አድማጮቻችን በብዙ አይነት ትዝታ ወደ ኋላ ሊጓዙ ነው ማለት ነው። የማህሙድ ተረሳሽ ወይ ይቀጥላል።
አድማጮቻችን፣ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሲተላለፍ የቆየው የእሁድ ምሽት መስተዋት መሰናዷችን በዚሁ ይጠናቀቃል። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ አስማማየ ነው እና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።